የደህንነት ደረጃዎችን አያሟሉም ሲሉ የዩናይትድ ስቴትስ ባለስልጣናት በፈረጃቸው 6 ተጨማሪ ሀገሮች ላይ የትራምፕ አስተዳደር በሕጋዊው ኢሚግሬሽን ላይ ገደብ እንደሚጥል አስታውቋል። ከኪርጊዝስታን፣ ከማያንማር፣ ከኤርትራ፣ ከናይጄሪያ፣ ከሱዳንና ከታንዛኒያ ወደ ዩናይትድ ስቴትስ በሚሄዱ ሰዎች ወይም ኢሚግራንቶች ላይ አንዳንድ የመግቢያ ፍቃዶች ወይም ቪዛዎች ላይ አዳዲስ ገደቦችን እንደሚያደርጉ ባለስልጣናቱ ተናግረዋል። ፕሬዚደንት ትራምፕ አዋጁ ላይ የፊታችን አርብ ይፈርማሉ ተብሏል። ከዚያም ከየካቲት 12 2012 ዓመተ ምህረት ጀምሮ ተግባራዊ እንደሚደረግ ታውቋል። ከተፈረመ ከሁለት ሳምንታት በኋላ መሆኑ ነው። ሱዳንና ታንዛኒያ የቪዛ ሎተሪ መርሃ ግብር ወይም ዳይቨርሲቲ ቪዛ ዲቪ በመጻር እንዲቋረጥባቸው ተደርገዋል። ከዋይት ሃውስ የወጣውን አዲሱን የእገዳ እርምጃ ዜና ተከትሎ የተለያዩ ሰዎች፣ ባለሙያዎችና መንግስታት ምላሾቻቸውን እያሰሙ ናቸው። የኤርትራ መንግስት ይህንን የዩናይትድ ስቴትስ የኢሚግሬሽን ገደብ የሚቃወም መግለጫ አውጥቷል። ጥንቃቄ የጎደለውና ተጨባጭ መረጃ የሌለው የሁለቱን ሀገሮች ወዳጅነት ግምት ውስጥ ያላስገባ እርምጃ ብሎታል። የኤርትራ ማስታወቂያ ሚኒስቴር በዛሬው መግለጫው ብርሃነ በረሃ ተጨማሪ ያለው ከአስመራ።
የአሜሪካ መንግስት በኤርትራ ዜጎች ላይ ያጸደቀውን የሁለተኛ ደረጃ የጉዞ እገዳ ወይ ማዕቀብ በተመለከተ የኤርትራ ማስታወቂያ ሚኒስቴር ጽህፈት ቤት ዛሬ ጥር 24 ይፋዊ የተቃውሞ መግለጫ አውጥቷል። ላለፉት 20 ዓመታት በተለያዩ ሀገራት ሆን ተብሎ የሳሳተ መረጃ በማሰራጨት የኤርትራ ህዝብ ሀገሩን ለቆ እንዲሰደድ የመገፋፋትና ጥገኝነትን የመስጠት ስትራቴጂን የኤርትራ መንግስት ተደጋጋሚና በግልጽ ሲቃወመው እንደነበር መግለጫው በመጥቀስ ከዚህ ቀደም የነበሩት የአሜሪካ አስተዳደሮች እንደ አውሮፓውያን አቆጣጠር በ2004 እና በ2009 ዓመተ ምህረት ያጸደቁትን ተመሳሳይ የጉዞ እገዳ ህጋዊና ተገቢ አለመሆኑን በመግለጽ ተቃውሞን ሲያሰማ እንደነበረ ገልጿል። ይህ በአሜሪካ መንግስት የወጣው መግለጫ ጥንቃቄ የጎደለው መሆኑን በግልጽ የሚያሳይ ነው ያለው በኤርትራ ማስታወቂያ ሚኒስቴር የወጣው መግለጫ ያለ ምንም ማረጋገጫ ኤርትራን ነጥሎ በማውጣት ወደ አሉታው ሁኔታ ለማስገባት የተደረገ መሆኑን ገልጿል። መግለጫው አያይዞም የኤርትራ መንግስት በአሜሪካ መንግስት የተወሰደው የሁለቱን ሀገራት ወዳጅነት ግምት ውስጥ ያላስገባ እርምጃ አለመደሰቱን በመግለጽ ያለፉት ስህተቶችን የሚያካክስ ወደ ገንቢ ግንኙነት የሚወስድ ፖሊሲ እንዲያወጣ ጥሪ አቅርቧል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ትውልደ ኤርትራዊው የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጆ ንጉሴ በትዊተር ባወጡት ቃል ፕሬዚደንቱ በአፍሪካ ሀገሮች ላይ ያወጡት የጉዞ እገዳ ከአሜሪካዊ እሴቶቻችንና ሀገራችን ለመቶዎች ዓመታት ለተጓዦችና ለስደተኞች ስታቀርብ ከቆየችው የተስፋ ቃል ጋር ይቃረናል ብለዋል። የኮሎራዶ እንደራሴ ጆ ንጉሴ አክለውም ሊታሰብ የማይገባው ትክክለኛ ያልሆነ ብለውታል። ልንቃወመው ይገባል ብለዋል። በሌላ በኩል ደግሞ የካሊፎርኒያዋ እንደራሴ ካረን ባስ እንዲሁ በትዊተር ባወጡት መልእክት በህዝቦቻቸው ሃይማኖት ወይም በቆዳቸው ቀለም ምክንያት በሀገሮች ላይ እገዳ መጣል የትራምፕ አስተዳደር ላጠፋቸው እየታገልኩ ነኝ ከሚለው ክፉ ወይም መጥፎ አድራጎቶች የተሻለ አይደለም ብለዋል። በሌላ በኩል ደግሞ ይህ የዩናይትድ ስቴትስ የጉዞ እገዳ ዜና ከወጣ በኋላ የናይጄሪያው ፕሬዚደንት ሙሐመዱ ቡሃሪ ከዩናይትድ ስቴትስ መንግስት፣ ከዓለም አቀፉ የፖሊስ ተቋም ኢንተርፖል እና ሌሎችም ግንኙነት ያላቸው አካላት ጋር ይሰራል ያሉትን በአገር ግዛት ሚኒስትሩ የሚመራ መንግስታዊ ኮሚቴ ማቋቋማቸውን በማህበራዊ መገናኛ ገጾች ወዲያው አስታውቀዋል። በሌላ በኩል ደግሞ ኸርቱም የሚገኘው የአሜሪካ ኤምባሲ ዛሬ ባስተላለፈው መልእክት ሱዳን ላይ የተጣለው የዲቪ ሎተሪ እቀባ ዩናይትድ ስቴትስ ሲቪል መሩን የሽግግር መንግስት ለመደገፍ ያላትን ቁርጠኛነት በምንም እንደማይሸረሽረው አመልክቶ ገደቡ የጉብኝትና የትምህርትን የመሳሰሉ ጊዜያዊና የቋሚ መኖሪያ ቪዛዎችን እንደማይመለከት አስታውቋል። ለመሆኑ ይህ ድንጋጌ ማለት ምን ማለት ነው? በቀጥታ የሚመለከታቸው ሰዎችስ እነማን ሊሆኑ ይችላሉ? ማንን ያሳስባል? ስለዚህ ጉዳይ ጥቂት ማብራሪያ እንዲሰጡኝ ባለሙያ ጋብዣለሁ። አመሰግናለሁኝ ለጊዜው። በቅድሚያ እስቲ ከአድማጮቼ ጋር ለማስተዋወቅ ይንገሩኝ ማንነቶን፣ ስሞን እና ሙያውን አሁን እየሰሩ ያሉትን ስራ።
በጣም ጥሩ። መጀመሪያ እዚህ ፕሮግራም ላይ ስለጋበዝከኝ ሰለሞን በጣም አመሰግናለሁ። እኔ ኢሳያስ ዮሴፍ ክብረኪዳን እባላለሁ። የህግ ጠበቃም ነኝ። የተመረኩትም ወይ ህግ ጥናት ያደረኩበትም ካትሊክ ዩኒቨርሲቲ ስኩል ኦፍ ሎ የሚባለው እዚህ ዋሽንግተን ዲሲ ውስጥ ነው። የጁሪስ ዶክተርስ ዲግሪን ከዛ ነው ያገኘሁት። ብዙ ጊዜ የምሰራው ኢሚግሬሽን ላይ እሰራለሁ፣ ፋሚሊ ሎው እሰራለሁ፣ ታክስም እሰራለሁ እና የመኪና አደጋ ሲያጋጥም ፐርሰናል ኢንጁሪ ኬዞችንም ይይዛለሁ። በዚህ ሙያ ላይ ነኝ ተሰማርቻለሁ።
አመሰግናለሁኝ አቶ ኢሳያስ። እንግዲህ እንደሚገባኝ እርስዎ ባሉበት ዘርፍ ስፋት ያለው የህግ እውቀት ነው ያሉት፣ በትምህርትም በስራም በልምድም ማለት እችላለሁኝ። እና እስቲ ምን ማለት ይሆን ይሄ እገዳ ወይም travel restriction?
እዚህ ላይ መታወቅ ያለበት አሁን የታገዱት የነዚህ ሀገር ዜጎች travel ወደ አሜሪካ እንዳያደርጉ የታገዱ ሀገሮች የመጀመሪያ ጊዜ አይደለም። እንደምታስታውሰው በሰፕተምበር 24 2017
ዛሬ 3 አመት አካባቢ ማለት ነው
የፕሬዝዳንት አዋጅ presidential proclamation 9645 እነ ኢራን፣ ሊቢያ፣ ኖርዝ ኮሪያ፣ ሲሪያ፣ ቬንዙዌላ፣ የመን እገዳ ተጥሎባቸው፣
ሶማሊያም እዛ ውስጥ ነበረች።
በትክክል ሶማሊያም ነበረች፣ አክቹአሊ ቻድም ነበረችበት። ይሄ አሁን የወጣው እገዳ የዛ ኤክስቴንሽን የዛ ተጨማሪ ፕሮክላሜሽን ነው። አሁን በአጠቃላይ 13 የሚሆኑ ሀገሮች ላይ የተለያየ አይነት እገዳ ተጥሎባቸዋል። ሁሉም አንድ አይነት እገዳ የለባቸውም። አንዳንዶቹ የኢሚግራንት ቪዛ ብቻ የታገዱ አሉ፣ በቪስተር መምጣት ይችላል። አንዳንዶቹ ደግሞ ለምሳሌ እንደ ኢራን አይነቱ ሁሉም አይነት ቪዛ ኦልሞስት 90% አይነት ቪዛ የተከለከሉ አሉ እና እሱን ማየት ያስፈልጋል። በአጠቃላይ ግን ይሄ እገዳ ሊጣልባቸው የቻለው ችግሩ ዜጎቹ ላይ የሆነ ችግር ስላለ ሳይሆን አገሮቹ ላይ ነው። አሁን አሜሪካኖቹ ያደረጉት ምንድን ነው? ከዳይሬክተር ኦፍ ናሽናል ሴኩሪቲ፣ ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ፣ ከዲፓርትመንት ኦፍ ስቴት እና ከዲፓርትመንት ኦፍ ጀስቲስ እነዚህ አራት ዲፓርትመንቶቹ 200 አገሮች ላይ ጥናት አድርጎ የፓስፖርት አሰጣጣቸው ኤሌክትሮኒካል ፓስፖርት አላቸው ወይ የላቸውም፣ ፓስፖርት ሲጠፋ ስለ ኢንተርፖል ወዲያው ኢሚዲየትሊ ሪፖርት ያደርጋሉ ወይ፣ የጠፋው ፓስፖርት ደግሞ ዲአክቲቬት የማድረግ ሲስተም አላቸው ወይ?
ዲአክቲቬት ማድረግ ማለት እንዳይሰራ የማድረግ ማለት ነው።
እንዳይሰራ ለማድረግ ማለት ነው። በአጠቃላይ የማንነት አስተዳደር እና የመረጃ መለዋወጥ አሰራራቸው ወይም ደግሞ አይደንቲቲ ማኔጅመንት ኤንድ ኢንፎርሜሽን ሼሪንግ ሲስተማቸው አሜሪካኖች ከሚፈልጉት ስታንዳርድ የተጠበቀ ነው ወይ አይደለም ተብሎ እነዚህ 200 ሀገሮች ኢቫሉዌት ተደርጎ እነዚህ የወደቁ ናቸው ወይም ደግሞ የወደቁ የሚለው ቃል ተወና አሜሪካኖች በሚፈልጉት ስታንዳርድ አሰራር የሌላቸው ሀገሮች ናቸው።
ያንን ደረጃ አይመጥኑም ብለው
አይመጥኑም ተብሎ ማለት ነው። ለምሳሌ 2017 ላይ ሪፐብሊክ ኦፍ ቻድ ከታገዱት ሀገር አንድ ነበረች። መጨረሻ ላይ ግን ከአሜሪካ ጋር አብሮ በመስራት የአሜሪካን ገቨርንመንትም ለነሱ እርዳታ በማድረግ አሰራራቸው ፓስፖርታቸውን ኤሌክትሮኒክ በመቀየር አሜሪካኖች የሚፈልጉት ስታንዳርድ ስለጠበቁ ከእገዳው እንዲወጡ ሌላ አዋጅ ኤፕሪል 2018 ላይ ወጣና ሪፐብሊክ ኦፍ ቻድ ከእገዳው እንድትወጣ ተደረገ ማለት ነው። አሁንም ለምሳሌ ኤርትራ አለችበት። እዚህ ዋናው ፕሮክላሜሽኑን እያየሁት ነበረ። የተጠቀሰው ምክንያት እገዳው እንዲጣልባት እንዲደረግባት የተወሰነው ምክንያት አንዱ ኤሌክትሮኒክ ፓስፖርትም የላትም፣ ሁለተኛ ደግሞ አገርና የህዝብን ድህንነት ሊጎዱ የሚችሉ ኢንፎርሜሽኖች ከአሜሪካኖቹ በበቂ እነሱ በሚፈልጉት ደረጃ ሼር ስለማታደርግ ነው።
ስለማትለዋወጥ መረጃ ማለት ነው።
ስለማትለዋወጥ ነው እንጂ ችግሩ ከኤርትራውያን ከዜጎቹ አይደለም። ለምሳሌ ከኤርትራውያን ዜጎቹ እንዳልሆነ የምናውቀው አሁን ኤርትራ ላይ የተጣለባት ማንኛውም አይነት የኢሚግራንት ቪዛ እዚህ ጋር ሜቢ ቴክኒካል ተርም ስለሆነ ኤክስፕሌን ላድርገው። ናን ኢሚግራንት ቪዛ እና ኢሚግራንት ቪዛ የሚባል አለ። ኢሚግራንት ቪዛ ማለት ወደ አሜሪካ ቋሚ ነዋሪ ሆነህ የምትመጣበት ቪዛ ማለት ነው፣ ግሪን ካርድ የምንለው ማለት ነው። ናን ኢሚግራንት ቪዛ ማለት እዚህ አሜሪካ አትቆይም፣ ለትንሽ ጊዜ ለቪዚተር ሊሆን ይችላል፣ ወይም ደግሞ ኤፍ1 ለትምህርት የምትመጣበት ሊሆን ይችላል፣ ኤች1ቢ ለትንሽ ለአንድ አመት ለሁለት አመት ለስራ የምትመጣበት ሊሆን ይችላል። ለቋሚ ለመኖር ሳይሆን ወደ አሜሪካ የምትመጣው ለትንሽ ጊዜ አሜሪካን ሀገር መጥተህ የምትመለስበት ቪዛ ናን ኢሚግራንት ቪዛ ይባላል። ቋሚ ነዋሪ ለመሆን ወደ አሜሪካ የምትመጣው ደግሞ ኢሚግራንት ቪዛ ይባላል። አሁን ኤርትራ ላይ የተጣለባት እገዳ ኢሚግራንት ቪዛ ነው። በግሪን ካርድ ኤርትራዊ ሆነህ ወደዚህ ሀገር ለመምጣት አትችልም፣ አሁን ባለው ህግ ማለት ነው። አንድ እዚህ መጥቀስ የምፈልገው ኢሚዲየትሊ ኢፌክቲቭ አልሆነም ህጉ። ህጉ ኢፌክቲቭ የሚሆነው ፌብሩዋሪ 21 ላይ ነው።
ተግባራዊ የሚሆነው ማለት ነው።
ተግባራዊ የሚሆነው ማለት ነው
ፌብሩዋሪ 21 ያሉኝ የካቲት 12 2002 ነው በኢትዮጵያ አቆጣጠር
መሆኑ ነው እና እዚህ ጋር ትንሽ ማሳሰብ እንፈልገው ችግሩ ከኤርትራውያን ዜጋ እንዳልሆነ የመንግስት አሰራር ጉድለት ስላለን ነው እዚህ እገዳ ላይ ኤርትራ ውስጥ የወደቀችው ማለት ነው። ይሄን ለማሳየት ደግሞ ሁለተኛ ለምሳሌ አንድ ኤርትራዊ ኦሬዲ አሜሪካን ሀገር ውስጥ ካለ እገዳው አይመለከተው። ለምሳሌ በቪስተር መጥቶ ሊሆን ይችላል ወይ ደግሞ በኤፍ1 ለትምህርት መጥቶ ሊሆን ይችላል አንድ ኤርትራዊ እዚህ አግብቶ ወደ ግሪን ካርድ አፕላይ ማድረግ ምንም የሚከለክለው ነገር የለም። ይሄ አዋጅ ያንን ሰው አይመለከተም። ይሄ አዋጅ የሚመለከተው ማን ነው? ከአሜሪካ ውጭ ያለ ኤርትራ ውስጥ ይሁን ሌላ ሀገር ይሁን ግን የኤርትራ ፓስፖርት ያለው የኤርትራ ዜጋ ይሆነ ብቻ ነው የሚመለከተው።
አሜሪካ ውስጥ የሚኖሩ ኤርትራውያን ቤተሰቦቻቸው ኤርትራ ውስጥ ያሉ አሉ እና ቤተሰቦቻቸውን ይጋብዛሉ። ይሄ ቤተሰቦችን በማገናኘት መርሃ ግብር መሰረት እሱ ይመለከታቸዋል ወይስ አይመለከታቸውም ኤርትራውያንን?
በጣም ጥሩ። አሁን አንድ ሰው እዚህ ቢኖር ኤርትራዊ አባቱ ወይ እናቱ ወይ ሚስቱ ወይ ልጆቹ በግሪን ካርድ ቋሚ እዚህ ሊኖሩ ሊያመጣቸው ከፈለገ አይችልም። አንፎርቹኔትሊ አይችልም፣ አሁን በወጣው አዋጅ መሰረት ማለት ነው። የተከለከሉት ኢሚግራንት ቪዛ ስለሆነ ናን ኢሚግራንት ግን ክልከላ የለበት። ስለዚህ አባቱ ወይ እናቱ ቪዚት እንድታረገኝ ብሎ አፕላይ ማድረግ መብቱ ነው። ምንም አይነት ሪስትሪክሽን እዛ ላይ የለም። ምንም አይነት እገዳ ወይ ክልከላ ናን ኢሚግራንት ቪዛ ላይ ስለሌለ እንደዛ ማድረግ ይችላል። ግን አንፎርቹኔትሊ አንድ ወንድ ለምሳሌ ያገባት ሴት ኤርትራ ውስጥ ካለች እሷ ፐርማነንትሊ ወደ አሜሪካ ኢሚግሬት እንድታረግ ፕሮሰሱ ሊጀምርላት አይችልም፣ እገዳ ውስጥ የሚነሳ ድረስ ማለት ነው።
ለመሆኑ እንደዚህ አይነት እገዳዎች ብዙ ጊዜ ለምን ያህል ጊዜ ይቆያሉ?
በጣም ጥሩ። አሁን በወጣው አዋጅ መሰረት እነዚህ ቅድም የጠቀስኩልህ ይሄ ዳይሬክተር ኦፍ ናሽናል ሴኩሪቲ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በየ6 ወር እንደገና እገዳ የተጣለባቸው ሀገሮች እንደገና ኢቫሉዌት አድርጎ ሪፖርት ያደርጋሉ። አሁን እነሱ በሚፈልጉት ደረጃ አሰራራቸው ከተቀየረ ኤርትራ ይህን ስላስተካከለች ከእገዳው መነሳት አለበት ብሎ ሪፖርት ማድረግ ይችላሉ። ሴክሬታሪዎቹ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሊሆን ይችላል፣ የዲፓርትመንት ኦፍ ስቴት ሴክሬታሪ ለፕሬዚደንቱ ሪከመንድ አድርጎ ፕሬዚደንቱ ከተቀበለው ልክ ቻድ እንደወጣች አንድ ሀገር ከእገዳው መውጣት ትችላለች ማለት ነው።
የኤርትራ መንግስት በነገራችን ላይ ዛሬ በጥብቅ ተቃውሞ አውጥቷል ይህንን ጉዳይ። እርስዎ የሚገልጹልኝ ደግሞ የአሰራር ችግር ነው እንጂ ከፖለቲካ ጋር የሚያያዝ አይደለም ነው የሚሉኝ። ለምን ያስፈልገዋል ታዲያ እንደዚህ አይነት ተቃውሞ ማውጣት? የኤርትራ መንግስት እነዚህ ነገሮች አስተካክሎ ወደ መደበኛው የኢሚግሬሽን ስርዓት ወይም ደግሞ ግንኙነት መግባት ይችል?
አይ ዶንት ኖ፣ መገመት አልችልም። ፕሮክላሜሽኑ ወደ 15 ፔጅ 16 ፔጅ የሚሆን ነው። በደንብ እሱን አንብቦ ምን ምን ላይ ጉድለት እንዳሳየ ኤርትራ የጠቀሰበት ሁኔታ ነው ያለው እና እሱን አይቶ በደንብ ተገንዝቦ ያወጡት መግለጫ ነው አይደለም አላውቅም። ግን እኔ የሚታየኝ ማድረግ ያለባቸው በአሁኑ ሰዓት ምንድን ነው ከአሜሪካን ካውንተር ፓርታቸው እዚህ ካሉት ኤጀንሲዎቹ ጋር በመነጋገር ምን ምን ላይ ጉድለት እንዳላቸው እና ምን ማድረግ እንዳለባቸው ከሆነም እርዳታ የሚያስፈልጋቸው ከሆነም እርዳታ ጠይቆ የእነሱ የኢሚግሬሽን ሲስተም አፕግሬድ ማድረግ ነው ያለባቸው እንጂ ወደ ፍጥጫ ወደ አልሆነ ነገር መግባቱ ብዙ ጥቅም ያለው አይመስለኝም። ለምንድን ነው ጥቅም የሌለው? አት ኤንድ ኦፍ ዘ ዴይ የሚጎዳው ኤርትራዊው ህዝቡ ነው። አሁን ለምሳሌ እኔ ብሆን ኤርትራዊ ሆኜ ሚስቴ ለመጣት ትፈልጌ ወይ እናቴ ለመጣት ትፈልጌ ይሄን ባኑ ይሄን ክልከላው እኛ ላይ ስለወረደ ወይም ኤርትራዊኖቹ ላይ ስለወረደ ስከለከል በጣም ይሰማኛል። የሚጎዳው ተራው ኤርትራዊ ነው የሚጎዳው እና ለህዝቡ ሲሉ ከአሜሪካ መንግስቶች ጋር ወይም ከነዚህ አሁን ቅድም የጠቀስኳቸው ኤጀንሲዎች ጋር ክሎዝሊ በመስራት ይሄን ኢሹ ሶልቭ ማድረግ እንደሚችሉ ተገንዝቦ ሶሉሽኑ ላይ ፎከስ ቢያደርጉ የሚመረጥ ይመስለኛል።
ለመሆኑ እርስዎ የህግ ባለሙያ ነዎት እና እንደዚህ አይነቱን እገዳና ክልከላ በህግ መሞገት ይችላሉ? ከነዛ ሀገር ጋር ግንኙነት ያላቸው ሰዎች ወይም ቅድም ቤተሰብ እንዳሉኝ መገናኘት የሚፈልግ በቋሚነት ቤተሰቡን ወደ አሜሪካ መጋበዝ የሚፈልግ ሰው ቢኖር ወደ ዳኛ ጋር መሄድ ይችላል?
ኦልሬዲ የመጀመሪያው እገዳ ሲወጣ ሰምተው ይሆናል ሰለሞን፣ በየስቴቱ ብዙ ተቃውሞ ነበረ፣ ፍርድ ቤቶችም አስቆመውት ነበረ። መጨረሻ ላይ ግን አንፎርቹኔትሊ ወደ ሱፕሪም ኮርት የመጨረሻው የሚወስነው አካል ጋር ሂዶ ጠቅላይ ፍርድ ቤት ጋር ሂዶ ለትራምፕ ትልቅ ድል በሚባልበት ሁኔታ ፕሬዚደንቱ ስልጣን አለው፣ በህገ መንግስቱ መሰረት ስልጣን አለው፣ ወደ አሜሪካን ሀገር ማን ይግባ ማን አይግባ የሚለው ሰፊ ስልጣን ስላለው እኛ ምክር መስጠት አንችልም። እሱ ፕሬዚደንቱ እስከወሰነ ድረስ መወሰን ይችላል ነው ያሉት። አንዱ ትልቁ ክርክር የነበረው ያኔ ምንድን ነው እነዚህ የተከለከሉ ሀገሮች ሁሉም ሙስሊሞች ናቸውና ሃይማኖት በዚህ ያረገ ክልከላ ስለሆነ ከገ መንግስቱ ጋር ይጣረሳል የሚል ነበር። መጀመሪያ ላይ እንደዛ ነበር የሚመስለው። ፕሬዚደንት ትራምፕ እና ማከሪዎቹ ግን ምክንያቶቹን ቀስ ብለው ቀይረው ከናሽናል ሴኩሪቲ እና ከፓብሊክ ሴፍቲ ጋር ስለያያዙት ሱፕሪም ኮርቱ እንደሚችል ስለወሰነ አሁን ይሄንን ተቃውሞ ወደ ፍርድ ቤት መሄድ ብዙ ለውጥ የሚያመጣ አይመስለኝም። ኦሬዲ ሱፕሪም ኮርቱ ስለወሰነ ማለት ነው።
እና ያለፈው የጠቅላይ ፍርድ ቤቱ ውሳኔ በዚህኛውም ላይ ተግባራዊ የሚሆን ይሆናል ማለት ነው።
ተመሳሳይ ነው። ያው መጀመሪያ ላይ የተከለከሉት እነ የመን፣ እነ ሲሪያ፣ እነ ሱዳን ምናምን የነበሩት ተጨመሩባቸው እነዚህ። ስለዚህ ብዙ አንድ አይነት ኬስ ስለሆነ ብዙ ለውጥ ያለው አይመስለኝም።
ስለዚህ በመሰረታ ሐሳቡ ላይ ነው ጠቅላይ ፍርድ ቤቱ ውሳኔ የሰጠው ማለት ነው።
ኤግዛክትሊ። እያንዳንዱ ሀገር ይሄ መከልከል አለበት መከልከል የለበትም ሳይሆን ቤዙ ምንድነው when it comes to immigration ጉዳይ ላይ ፕሬዝዳንቱ ሰፊ ስልጣን አለው። እሱ ፕሬዝዳንቱ የሚመስለው ሰዎች ወደ አሜሪካን ሀገር መከልከልም ማግባትም ስለሚችል ምክንያት ውስጥ ገብተን ተቀባይነት ያለው ምክንያት ከሆነ ድረስ ወይም ሃይማኖት ወይ ጾታ በዚህ ያረገ እስካልሆነ ድረስ ፕሬዝዳንቱ ሰፊ ስልጣን ስላለው ማድረግ ይችላል ብሎ ነው ሱፕሪም ኮርት የወሰነው። ስለዚህ ለውጥ የሚመጣ አይመስለኝም በዛ ረገድ ላይ።
አቶ ኢሳያስ ሌላ በዛው በምስራቅ አፍሪካ አካባቢ ካሉት ሀገሮች ታንዛኒያና ሱዳን ይገኛሉ። በእነዚህ በሁለት ሀገሮችም ላይ እንደዚሁ ክልከላ ተጥሏል። የነሱ ግን የተለየ ነው ከዲቪ ጋር የተያያዘ ነውና ምንድነው ይሄኛው አይነቱ? ቅድም ከገለጹልኝ ጋር ተመሳሳይነት አለው ከዚህ ከኤሌክትሮኒክ ፓስፖርት ጋር ከመረጃ ልውውጥ ጋር የሚገናኝ ነው ወይስ ሌሎች መሰረቶች ይኖሩታል?
ተመሳሳይ ነው። እሱም ያሳዩት ችግርም ፕሮክላሜሽኑ ላይ ታየ ነው። ዲቪ ሎተሪ አሞላሉ ላይ ወይ ለዲቪ ሎተሪ የሚያስፈልጉ ዶክመንት የሚሰጠው የገቨርንመንት ኤጀንሲ አሰራሩ ምናምን ሊሆን ይችላል። ችግሩ በጣም ስፔሲፊክ ከሆነ የሆነ ብላንክ የሆነ ባን ወይም ደግሞ ዝም ብሎ አክሮስ ዘ ቦርድ ኢሚግራንት ቪዛ መከልከል አለብን ምናምን ሳይሆን ያሉት
መደዳውን አጠቃላይ የሆነ እገዳ ማለት ነው የሚሉኝ።
ኤግዛክት
አይደለም
እሱ አይደለም። ይሄን እነሱ አሁን የሚመለከተው ሱዳንና ታንዛኒያ የሚመለከተው የዲቨርሲቲ ቪዛ ኢሚግሬሽን ወይ ደግሞ በተለምዶ ዲቪ የሚባለው ማለት ነው። አሁን በወጣው አዋጅ መሰረት ሱዳንና ታንዛኒያ ዜግነት ያላቸው ሰዎች ዲቪ ሎተሪ ላይ መሳተፍ አይችሉም። አፕሮቼንት ላይ
ነው የዩናይትድ ስቴትስ ኤምባሲም ካርቱም ላይ ያለው ይሄንን የሚያጠራ መግለጫ ዛሬ አውጥቶ ነበር። በተለይ ደግሞ ሱዳን አሁን ወደ አዲስ ስርዓት እየተሸጋገረች በመሆኗ ምናልባት ድጋፍ የማሳጣት አይነት ነገር እንዳይመስልባቸውም ይመስለኛል እንዲህ አይነቱን መግለጫ ያወጡት። ሌላ የፖለቲካ አይነት ሽታ ያላቸውስ አሉ ብለው ያስባሉ ወይም ባለም አቀፍ ግንኙነት ደረጃ ከደህንነት ጋር ከነዚህ ቀደም ከገለጿቸው ነጥቦች በተለየ ሁኔታ ከሽብር ጋር እንደዚህ አይነት ሽታ ያላቸውስ ይኖራሉ?
ሊኖር ይችላሉ። ለምን አንዱ ክራይቴሪያ አሁን ቅድም የተጠቀስኩልህ ፓስፖርታቸው ኤሌክትሮኒክ ማድረግ ከኢንተርፖል ጋር ያላቸው የኮሙኒኬሽን ሲስተማቸው አልኩህ እንጂ በዋናነት አሜሪካኖቹ የሚያሳስባቸው የሀገራቸውና የህዝባቸው ደህንነት ነው። እና በቴሮሪዝም አካባቢ ሊሳተፉ ይችላሉ ወይም ሪሌሽንሺፕ ሊኖራቸው ይችላል ያሏቸው ሰዎች የእነሱን ኢንፎርሜሽን ከአሜሪካኖች ጋር በበቂ ሁኔታ ሼር የማያደርጉ ከሆነ አንድ ሀገር እገዳው ሊጣልባቸው ይችላል። አንዱ ክራይቴሪያ ይሄ ነው። ኦፍኮርስ ብዙዎቹ ቴሮሪስቶቹ ከየት ሀገር ነው የሚመጡት የት አካባቢ ነው ያሉት ከሚለው ጋር ተነስቶ አብዛኞቹ አሁን እገዳ የተጣለባቸው ሙስሊም ማህበረሰብ ያለባቸው ሊሆኑ ይችላሉ። ስለዚህ ከእሱ ጋር በጣም የተቆራኘ ነገር ስለሆነ ከፖለቲካው ጋር ዙሮ ዙሮ መያያዙ አይቀርም። አንድ ላይ ግን ሜቢ ለምን ብዙዎቹ ኤርትራኖቹ መስማት ያለባቸው ነገር ስለሚመስለኝ ማለት ነው። ቅድም እንዳልኩት ኦልሬዲ አንድ ኤርትራዊ ለምሳሌ በኤርትራ ምሳሌ ልስጥ ብዬ ነው ማለት ነው እንጂ ለናይጄሪያውም ለሌሎችም አፕላይ ያደርጋል። አንድ ኤርትራዊ ኦልሬዲ ግሪን ካርድ ካለው እና አስመራ ካለ አሁን ከፌብራሪ 21 ቢያልፍም ስቲል መምጣት ይችላል። ለምን? ኦልሬዲ ግሪን ካርድ አለው። ሁለተኛ እዚህ ሀገር ቅድም እንደተጠቀስኩልህ እዚህ ሀገር ኦልሬዲ ያለ አንድ ኤርትራዊ በትምህርት ከመጣ ወይም ደግሞ ለቪስተር መጥቶ ወደ ግሪን ካርድ ሺፍት ለማድረግ ከፈለገ ስቲል ማድረግ ይችላል። ኤርትራዊ ስለሆነ የሚከለክለው ነገር የለም። ለምን? እገዳው ከሱ ፐርሰናሊ ጋር የተያያዘ ስላልሆነ ማለት ነው። ሌላው ኦልሬዲ አንድ ኤርትራዊ ትራቭል ዶኪመንት አሁን እዚህ ሀገር በሬፊጂ መጥቶ ሊሆን ይችላል አገሩ ለመጎብኘት ትራቭል ዶኪመንት አውጥቶ ከሄደ ቪዛ እስካልተጠቀመ ድረስ ወደ አሜሪካ ለመግባት ያን ትራቭል ዶኪመንት ተጠቅሞ መመለስ ይችላል። ፌብራሪ 21 ቢያልፍም ሲል መመለስ ይችላል። ሁለት አይነት ዜግነት ያለው ለምሳሌ ሚያንማር እና ሌላ ያልታገደ ሀገር ዜግነት ያለው አንድ ሰው በዛ ባልታገደው ሀገር ፓስፖርት መምጣት ይችላል ወይ? አይ ዶንት ኖ ኤሪትራ ትፈቅዳለች አትፈቅድም? ዱዋል ሲቲዝንሺፕ አላውቅም፣ ግን ለምሳሌ አንድ ኤሪትራዊ ስዊዘርላንዳዊ ኤሪትራዊ ከሆነ ስቲል በስዊዘርላንድ ፓስፖርት መግባት ይችላል። የኤሪትራ ፓስፖርት ስላለው በጎን የሚያስከለክለው ነገር አይደለም። ሌላ ተጨማሪ አንድ ኤክሰፕሽን ያለው እዚህ ላይ ምንድነው? ባኑ ላይ ካናዳ ውስጥ የሚኖሩ ኤሪትራውያን የመኖሪያ ፍቃድ ካላቸው ሲቲዝን ሳይሆን የካናዳን ሲቲዝን ሳይሆን የመኖሪያ ፍቃድ ካናዳ ውስጥ ካላቸው ስቲል ወደ አሜሪካ መግባት ይችላሉ። ለምን? የነሱ ኢንፎርሜሽኑም አይደንቲቲያቸው ምናምን በደንብ ኦልሬዲ ቬትድ በደንብ ፕሮሰስድ ሆኗል ብሎ ስለሚገምቱ
ተፈትሿል፣ ማንነታቸው ይታወቃል ማለት ነው።
ይታወቃል ተብሎ ስለሚገመት ካናዳ ወደዚህ ኢሚግሬት ማድረግ ይችላሉ በግሪን ካርድ።
ሌላስ ከፌብሩዋሪ 21 በፊት የጀመሩ ማመልከቻዎችንና ሌሎች ስራዎችን የጀመሩና ተንጠልጥለው ያሉ
እሱ ነው። አሁን ተጨማሪ ማሳሰብ የምፈልገው ለኤርክራውኖቹ ኦልሬዲ ፕሮሰስ ተጀምሮ ወይም አሜሪካን ኤምባሲ አስመራ ውስጥ ያለው ኢንተርቪው ገብቶ ተሰጥቷል ተብሎ ከሆነ ግን አንዳንድ ጊዜ ኮንግራቹሌሽንስ ተብለ ከተሰጠ በኋላ ወዲያው ኢሹ ላይ ያደርጉት ይችላሉ፣ ወዲያው ቪዛህን ላይ ሰጡት ይችላሉ። አሁን በዚህኛው ፕሮክላሜሽን መሰረት ፌብራሪ 21 ላይ ቪዛው ካልተሰጠ ወይም ይዘህ ካልተገኘ ከዛ በኋላ መምጣት አትችልም። ስለዚህ ይሄ ጉዳይ ያላቸው ሰዎች ወደ 20 ቀን አላቸውና ጠበቆቻቸውን ፑሽ ያርጓቸው፣ እነሱም ራሳቸው ፑሽ ያርጉትና ከተቻለ ከፌብራሪ 21 በፊት ቪዛቸውን ለማግኘት ማድረግ ያለባቸው ነገር ሁሉም ነገር ማድረግ እንዳለባቸው ማሳሰብ ፈልጋለሁ።
አቶ ኢሳያስ ገብረ ኪዳን በጣም ጠቃሚ የሆኑ መረጃዎችን ነው ያካፈሉን። እጅግ በጣም አርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ።
ምንም ችግር የለም።
ደህና